ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። ግጭት የቀጠለባቸው የኦሮሚያ ክልል ነዋሪዎች በኢትዮጵያ መንግሥትና በኦሮሞ ነጻነት ሠራዊት መካከል የተደረገው ድርድር ያለ ውጤት መጠናቀቁ እንዳሳዘናቸው ገልጸው ሦስተኛ ዙር ድርድር እንዲዘጋጅ ጥሪ አቀረቡ።
ድርድሩን ጉጉትና በተስፋ ስንጠብቅ ነበር። አሁንም ተስፋ አንቆርጥም። መንግስትም ሆነ ታጣቂው ቡድን ችግሮቻችንን ይረዳሉ ብለን እናስባለን። በግጭቱ ምክንያት ስንት ሰው እንዳጣን፣ የወደመውን ንብረትና የተፈናቀሉ ነዋሪዎችን ቤቱ ቁጥራቸው።
ግጭት ካለባቸው የኦሮሚያ ክልል ምዕራባዊ አካባቢዎች አንዱ በሆነው ቄለም ወለጋ ዞን ነዋሪ የሆኑት አቶ ጉድና ፉፋ ናቸው። የሌሎች ነዋሪዎችን ያካተተ ዘገባ በአብይ ርዕሳችን ይዘናል። ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎች ይዘናል። ህዳር 12 2016 ዓ ም ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ሳስተናግዳችሁ የማመሻው እንግዲህ ወሌ ነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሴ ታምሬ ነው። የዓለም ዜናውን ደረጀ ደስታ ያሰማናል። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በአምሃሪክ ዳት ቪኦኤ ኒውስ ዳት ኮም ዌብሳይታችን ላይ እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በምሽቱ ከያዝናቸው ዋና ዋና ዜናዎች መካከል በጋዛው ጦርነት ሳቢያ ደቡብ አፍሪካ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች፣ በጋዛ ሐማስ ታጋቾችን ለመልቀቅ እስራኤል እስከዚያው ተኩስ ለማቆም ስለመስማማቷ፣ የብሪክስ አገራት በጋዛ ጉዳይ ስለመወያየታቸው የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሮቹ እናልፋለን። እስራኤል በጋዛ የተኩስ አቁም ለማድረግ እስከምትስማማ ድረስ በአገሪቱ የሚገኘው የእስራኤል ኤምባሲ እንዲዘጋና ዲፕሎማሲያዊ ግንኙነት እንዲቋረጥ የሚጠይቀውን የውሳኔ ሀሳብ በመደገፍ አብዛኞቹ የደቡብ አፍሪካ ሕግ አውጪዎች ትናንት ማክሰኞ ድምፅ ሰጥተዋል። በገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ የተደገፈው ውሳኔ በፓርላማው የጸደቀው ፕሬዚደንት ሲሪል ራማፎሳ ከሌሎች የዓለም መሪዎች ጋር ባደረጉት ውይይት እስራኤል የሐማስ ታጣቂ መሪዎች ፍለጋ ጋዛ ላይ በምታካሂደው ወታደራዊ ጥቃት የዘር ማጥፋት ወንጀል ፈጽማለች ብለው በከሰሱበት ወቅት መሆኑ ተመልክቷል። ፓርላማው ውሳኔውን የሰጠው የእስራኤል የውጭ ጉዳይ ሚኒስትር ደቡብ አፍሪካ አምባሳደር የሆኑትን ኤልያቭን ለምክክር በሚል ወደ ኢየሩሳሌም መጥራቱን ከገለጸ በኋላ መሆኑ ተጠቅሷል። የእስራኤልና የደቡብ አፍሪካ ዲፕሎማሲያዊ ግንኙነት በጋዛ ጦርነት ውጥረት የነገሰበት መሆኑ ተመልክቷል። በደቡብ አፍሪካ እስራኤል በጋዛ ፈጽመዋለች ባለችው የዘር ማጥፋት ወንጀል ዓለም አቀፍ የወንጀል ችሎት እንዲመረመር መጠየቋን ባለፈው ሳምንት አስታውቃለች። የአገሪቱ ካቢኔም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የእስር ማዘዣ እንዲያወጣ ዓለም አቀፉን የወንጀል ፍርድ ቤት መጠየቁ ተዘግቧል። በዚህ ወር መጀመሪያ ላይ ደቡብ አፍሪካ በእስራኤል የነበራትን አምባሳደር ያስጠራች ሲሆን ሁሉንም ዲፕሎማቶቿን ማስወጣቷ ተዘግቧል። የሐማስ ታጣቂ ቡድን ባለፈው ጥቅምት ወር መጀመሪያ በእስራኤል ላይ ባደረሰው ጥቃት ከያዛቸው ታጋቾች መካከል አንዳንዶቹ ከነገ ሐሙስ ጀምሮ ሊለቀቁ እንደሚችሉ ተገለጸ። ታጋቾቹ እንደሚለቀቁ የተጠቆመው የእስራኤል ኃይሎች በጋዛ የሚያካሂዱትን የውጊያ ጥቃት ለአራት ቀናት ለማቆም የገቡትን ቃል ጨምሮ በተደረሰበት ስምምነት እንደሆነ ከካታር አስታውቃለች። ካታር እንዳስታወቀችው 50 ሴቶችና ህጻናትን ታጋቾችን እንደሚፈታ ሲገልጽ፣ እስራኤል ደግሞ ያሰረቻቸውን በርካታ ፍልስጤማውያን ሴቶችና ህጻናትን ለመፍታት ተስማምታለች። ስምምነቱ ረቡዕ ማለዳ ላይ ይፋ የሆነው በካታርና በዩናይትድ ስቴትስ በግብጽ እየተመራ ለሳምንታት ከቆየ ድርድር በኋላ እንደሆነ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። የዩናይትድ ስቴትስ ባለስልጣን እንደተናገሩት በሐማስ የተለቀቁት ታጋቾች በርካታ አሜሪካውያንን ይጨምራል ተብሎ ይጠበቃል። የእስራኤል መንግስት በበኩሉ ባወጣው መግለጫ ሐማስ በሚለቃቸው 10 ተጨማሪ ታጋቾች ልክ ተጨማሪ የተኩስ አቁም እንደሚደረግ አስታውቃለች። ግብጽ ድንበሯን ለመጠበቅ ሁሉንም እርምጃዎች ተወሰዳለች ሲሉ የአገሪቱ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ትናንት ማክሰኞ ለአገሪቱ ምክር ቤት ተናግረዋል። ግብጽ የድንበሮቿን ጥበቃ የሚያረጋግጡ እርምጃዎቿን ከመውሰድ ወደ ኋላ አትልም ያሉት ጠቅላይ ሚኒስትሩ ፍልስጤማውያንን ከጋዛ ሰርጥ ወደ ግዛቷ ለማስገባት የሚደረገውን ማንኛውንም ሙከራ እንደማትቀበለው ተናግረዋል። የእስራኤልና ሐማስ ግጭት ከጀመረበት ጊዜ አንስቶ ግብጽ ተፈናቃይ ፍልስጤማውያንን ተቀባይ አገር እንደማትሆን ያለማቋረጥ ስትገልጽ ቆይታለች። የሰሜን አፍሪካዊቷ አገር የፍልስጤማውያን ጋዛን ለቀው ወደ ግብጽ ምድር መውጣት የፍልስጤምን የግዛት ጥያቄ ውድቅ ሊያደርገውና የግብጽን ደህንነት እና ኢኮኖሚ አደጋ ላይ ጥላል የሚል ትልቅ ስጋት እንዳላት ተመልክቷል። ይህም ሆኖ በሺዎች የሚቆጠሩ ጥምር ዜግነት ያላቸው ሰዎችና በመቶዎች የሚቆጠሩ ቁስለኛና ህሙማን ፍልስጤማውያን ባለፉት ሳምንታት ከጋዛ ወደ ግብጽ አቋርጠው መግባታቸው ተጠቅሷል። የሩሲያው ፕሬዝደንት ቭላድሚር ፑቲን፣ የቻይናው ፕሬዝደንት ሺ ጂፒንግ እና ሌሎች የብሪክስ ቡድን አባላት የሆኑ ታዳጊ አገራት መሪዎች በእስራኤልና በሐማስ ጦርነት ላይ ለመወያየት ትናንት ማክሰኞ በኢንተርኔት ሲሰበሰቡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅም እንደተሳተፉበት ተነግሯል። ሩሲያ በእስራኤልና ሐማስ ጦርነት ላይ ጥንቃቄ የተሞላበት አቀራረብ እንደተከተለችና እንደ ሀያል ዓለም አቀፍ አደራዳሪ ሚናዋን ለማሳደግ እድሉ እንዳላት አመልክተዋል። ፑቲን ሌሎች መንግስታት ወደ እስራኤልና ሐማስ ጦርነት ተጎትተው እንዳይገቡ የማዕቀብን አስፈላጊነት አሳስበዋል። ሌሎች የብሪክስ አባል አገራት ብራዚል፣ ህንድና ደቡብ አፍሪካ ሲሆኑ በመጪው ጥር ወር ብሪክስን የሚቀላቀሉት የሳውዲ አረቢያ፣ አርጀንቲና፣ ግብጽ፣ ኢትዮጵያ፣ ኢራንና የተባበሩት አረብ ኤምሬቶች መሪዎችም እንደተሳተፉ ከደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ጽህፈት ቤት የተገኘው መረጃ አመልክቷል። ፑቲን በአካባቢው ያለውን ሁኔታ ለማረጋጋት ጥረት ያደረጉ የመካከለኛው ምስራቅ አገራት መሪዎችን አመስግነዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቻይና ባለስልጣናት በርካታ የእስልምና ተከታዮች በሚገኙባቸው አካባቢዎች የሚገኙ መስጂዶችን ቁጥር እየቀነሱ ነው ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ሂዩማን ራይትስ ዎች አዲስ ባወጣው ዘገባ አመለከተ። ሂዩማን ራይትስ ዎች እንደ አውሮፓ አቆጣጠር ህዳር 22 ባወጣው ዘገባ የቻይና መንግስት ከቅርብ ዓመታት ወዲህ መስጂዶችን የማጠናከር ዘመቻ በሚል በመላው ቻይና የሚገኙ መስጂዶችን ስልታዊ በሆነ መንገድ በማፍረስ፣ በመቀየር ወይም በመዝጋት ላይ እንደሚገኝ ገልጿል። ተንታኞችና ተሟጋቾች ዘመቻው መንግስት አናሳ በሆኑ ሃይማኖቶች ላይ ያለውን ቁጥጥር በማጠናከር የእስልምናን አሰራርና ግንኙነት ለመገደብ ያለመ ነው ይላሉ። የሂዩማን ራይትስ ዎች የቻይና ተጠባባቂ ዲሬክተር ማያ ዋንግ ለአሜሪካ ድምጽ በስልክ እንደተናገሩት የቻይና መንግስት እንደሚለው መስጂዶችን እያጠናከረ ሳይሆን ብዙዎችን እየዘጋ ነው ብለዋል። በቻይና እስልምና ሊጠፋ ይችላል የሚለው ስጋት ቢኖርም በዋሽንግተን የሚገኘው የቻይና ኤምባሲ ግን የቤጂንግ መንግስት የዜጎችን የእምነት ነጻነት በሕግ ይጠብቃል ሲሉ ክሱን ተከላክለዋል። የኤምባሲው ቃል አቀባይ ሊዮ ፔንጊው ከተለያዩ ብሔረሰቦች የተውጣጡ ሙስሊሞች በሃይማኖታዊ አስተምህሮዎች ህግጋትና ልማዳዊ ስርዓቶች መሰረት በመስጂድና በአገር ውስጥ እምነታቸውን በነጻነት ማካሄድ ይችላሉ ብለዋል። በመጨረሻም ዩናይትድ ስቴትስ ውስጥ ነገ ለሚከበረው የምስጋና ቀን ወደ 2.7 ሚሊዮን ሰዎች ወደ ተለያዩ ግዛቶች እንደሚበሩ ሲጠበቅ፣ ሌሎች በሚሊዮን የሚቆጠሩ አሜሪካውያን ደግሞ በመኪናዎቻቸው እንደሚጓዙ ተነግሯል። የአየር ትራንስፖርት ባለስልጣናት አምና እንደታየው በአውሮፕላን ማረፊያዎች ላይ መጨናነቆች እንዳይፈጠሩ ዝግጅት ማድረጋቸውን ቢገልጹም በአንዳንድ አካባቢዎች የሚጥለው ከባድ ዝናብና በረዶ የመዘግየት ችግር እንዳይፈጠር ተዘግቷል። ይሁን እንጂ እስከ ዛሬ ረቡዕ ጠዋት ድረስ ምንም ችግር አለመታየቱ ተነግሯል። 2.7 ሚሊዮን ተጓዦችን በአንድ ቀን ለማስተናገድ ቀላል ባለመሆኑ በአውሮፕላን ማረፊያዎች ደህንነት ፍተሻዎች ብዙ ሰልፎች እንደሚኖሩ ተገምተዋል። የትራንስፖርት ድርጅቶች እንደገመቱት በዚህ ዓመት 55.4 ሚሊዮን የበረራ ተጓዦች ሲኖሩ 49.1 ሚሊዮን የሚሆኑት ደግሞ በመኪናዎቻቸው እንደሚጓዙ ተገልጿል። ከአምናው አንጻር ሲታይ ከተጓዦቹ ከቀነሰው የነዳጅ ዋጋ ተጠቃሚ እንደሚሆኑም ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት የረቡዕ ምሽት ስርጭታችንን ነው። ስርጭታችንን ከስቱዲዮ የሚቆጣጠርልን ንጉሡ ታምሬ ነው። የዘገባዎችን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አስተናጋጃችን ደግሞ አበባየው ገበያው ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕሳችን እናልፋለን። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዛሬ ረቡዕ ባወጣው መግለጫ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ድርድር ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች ይኖራሉ የሚል ተስፋ እንዳለው አስታውቋል። በኢጋድና በዓለም አቀፍ አጋሮች ድጋፍ በፌዴራሉ መንግስትና በኦሮሚያ ክልል ውስጥ በሚንቀሳቀሰው አማጺ ቡድን መካከል በታንዛኒያ ዳሬ ሰላም ከተማ የተካሄደው ሁለተኛው ዙር የሰላም ድርድር ያለ ውጤት ተጠናቋል። በሌላ በኩል ግጭት የቀጠለባቸው የኦሮሚያ ክልል አካባቢዎች ነዋሪዎች ድርድሩ ያለ ውጤት መጠናቀቁ እንዳሳዘናቸው ገልጸው ሶስተኛ ዙር ድርድር እንዲዘጋጅ ጥሪ አቅርበዋል። ነዋሪዎቹን ያነጋገረችው ፀሐይ ዳምጠው የአጃንስ ፍራንስ ፕሬስ ዘገባን አካታ ዝርዝሩን እንደሚከተለው ታቀርባለች።
የኢትዮጵያ ፌዴራል መንግስት ኦነግ ሸኔ እያለ ከምጠራው የኦሮሞ ነጻነት ሰራዊት ጋር በታንዛኒያ ዳሬ ሰላም በሁለት ዙር ያካሄደው ድርድር ያለ ስምምነት እንደተጠናቀቀ የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ትላንት ማክሰኞ ማምሻውን በኤክስ የቀድሞ ትዊተር የማህበራዊ ትስስር ገጻቸው አስታውቋል። በዚሁ የማህበራዊ ድረገጽ የድርድሩን ያለ ስምምነት መጠናቀቅ ያስታወቀው የኦሮሞ ነጻነት ሰራዊት በበኩሉ በንግግሩ ላይ ከፍተኛ አመራሩን እንዳሳተፈ ጠቅሶ ይህም ለኦሮሞ ህዝብና ለመላው የሀገሪቱ ህዝቦች የተለየ እውነታን በመጠቀም እንደነበር ገልጿል። በአንጻሩ የኢትዮጵያ መንግስት ግን የማይፈቱ ለሚመስሉ የሀገሪቱ የጸጥታና የፖለቲካ ችግሮችን መፍትሄ ከመፈለግ ይልቅ ከሰራዊቱ አመራሮች ጋር ትብብር የመፍጠር ፍላጎት ብቻ ማሳየቱን አንስተው ለድርድሩ አለመሳካት ተጠያቂ አድርጎታል። ላለፉት 5 ዓመታት የተካሄደውን ደም አፋሳሽ ማንነት ተኮር ጭፍጨፋ ለማስቆም በሚል ለሁለተኛ ጊዜ የተካሄደው የታንዛኒያው ድርድር እንዳይሳካ እንቅፋት በመፈጠር ሁለቱም ወገኖች እርስ በርስ ተካሰዋል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ለኢትዮጵያ ህዝብ ጥቅም ሲባል ሁለቱም ወገኖች ለሰላሙ ሂደት ያሳዩትን ቁርጠኝነት እንዲቀጥሉ መማጸናቸውን የጠቀሰው የኢጋድ መግለጫ ሁለቱም ወገኖች ችግሮችን ለመፍታት አዲስ ዙር ንግግሮች ይጀምራሉ የሚል ተስፋ እንዳላቸው አመልክተዋል። ኢጋድ በሁኔታው ላይ መስራቱን ይቀጥላል። ሁለቱም ወገኖች ልዩነቱን በሰላማዊ መንገድ ለመቅረፍ የሚያደርጉትን ጥረት የማያቋርጥ ድጋፍ ለመስጠት ዝግጁ ነው ብለዋል። መግለጫውም ግጭት ካለባቸው የኦሮሚያ ክልል ምዕራባዊ አካባቢዎች አንዱ በሆነው ቄለም ወለጋ ዞን ነዋሪ የሆኑት አቶ ጉዲና ፉፋ ድርድሩ ያለ ውጤት መጠናቀቁ እንዳሳዘናቸው ተናግረዋል።
ድርድሩን በጉጉትና በተስፋ ስንጠብቅ ነበር። አሁንም ተስፋ አንቆርጥም። መንግስትም ሆነ ታጣቂው ቡድን ችግሮቻችን ይረዳሉ ብለን እናስባለን። በግጭቱ ምክንያት ስንት ሰው እንዳጣን፣ የወደመውን ንብረትና የተፈናቀሉ ነዋሪዎችን ቤቱ ቁጠራቸው፣ እልቅቱና የንጹሐን ሰቆቃን እንዲያበቃ ሁለቱም ወገኖች ለሶስተኛ ጊዜ ተገናኝተው እንዲነጋገሩ ይጠይቃሉ።
የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ድርድሩ ያልተሳካው የኦሮሞ ነጻነት ሰራዊት ተደራዳሪዎች በተከተሉት አደናቃፊ አካሄድና ተጨባጭ ያልሆነ ጥያቄ በማቅረባቸው ምክንያት እንደሆነ ጠቅሰው ወንጅለዋል። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ የኦሮሞ ነጻነት ሰራዊት መንግስት አዝሎ መንግስት ያደርገኝ ከሚል የዘለለ የድርድር ነጥብ ማምጣት አልቻለም በማለት ተችቷል። የኦሮሞ ነጻነት ሰራዊት በበኩሉ ታሪካዊ ስል የገለጸው አጋጣሚ ተቃዋሚ የኢትዮጵያ መንግስት አካሄዱን ሊቀይር ባለመቻሉ ምክንያት ማምለጡን ነው የተከሰው። የመንግስት ፍላጎት የሀገሪቱ ፖለቲካዊ ፈተናዎች መነሻ የሆነውን መሰረታዊ ችግሮች ለመፍታት ከመጀመር ይልቅ የኦሮሞ ነጻነት ሰራዊትን አመራር ወደ ራሱ መዋቅር በማስገባት መዋጥ ላይ ብቻ ማተኮሩን በመግለጽ ተችቷል። ያልተስማሙባቸው ነጥቦችና የመደራደሪያ ነጥቦች ምን እንደሆኑ ሁለቱም ተደራዳሪ ወገኖች በዝርዝር አልገለጹም። የሰሜን ሸዋ ነዋሪ የሆኑት አቶ ፈይሳ ከፈኒ ድርድሩ ያለ ውጤት መጠናቀቁን የሰሙበት መግለጫ እንዳሳዘናቸው ተናግረዋል።
በሁለተኛው ዙር ድርድር ልዩነቱም አንድ ውጤት ላይ ደርሶ ወደ መደበኛ ህይወታችን እንመለሳለን ብለን ነበር። ሆኖም የሰማነው መግለጫ አስደንግጦናል። ችግሩም እንዳይባባስ እንሰጋለን። መንግስትም የህዝብን ችግር መገንዘብ አለበት። ታጣቂውም የሚታገለው ለህዝብ ነው ካለም በፍጥነት ሶስተኛ ዙር ድርድር ማድረግ አለባቸው። በእነርሱ ግጭት መሃል እኛ የተሰቃየን እንዳለ ሊሰማቸው ይገባል።
የጉጂ ዞን ወደራ ወረዳ ነዋሪ እንደሆኑ የጠቆሙት አቶ ገልገሎ ሐላኬ መንግስትና ታጣቂው ቡድን ለህዝብ ሰላምና ደህንነት ቅድሚያ ሰጥተው ግዜ ሳይፈጁ ሶስተኛ ዙር ድርድር እንዲጀምሩ አበክረው ጠይቀዋል።
ህዝቡ አሁንም ሰርቶ መኖር አልቻለም። ከተማ ያለው ወደ ገጠር መሄድ አልቻለም። ገጠር ያለውም ወደ ከተማ መምጣት አልቻለም። ወደ ገጠር ስንሄድ ታጣቂዎቹ ለመንግስት ልትሰልሉ ነው የመጣችሁት ይሉናል። ወደ ከተማ የሚገቡት ደግሞ የኦሮሞ ነጻነት ሰራዊት አባል ናቸው ተብሎ ይያዛሉ። በጣም አዋኪ ሁኔታ ውስጥ ነው ያለነው። ግዜ ሳይሰጠው ሶስተኛ ዙር ድርድር እንዲጀመር እንጠይቃለን። አለበለዚያ የህዝቡ ይጠፋንታም አሳሳቢ ነው።
የጠቅላይ ሚኒስትር አብይ አህመድ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች የመጀመሪያ ዙር ንግግራቸውን ባለፈው አመት ሚያዝያ ወር ታንዛኒያ ላይ አድርገው ነበር። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በአማራ ክልል 9 ዞኖች ውስጥ በሚገኙ 425 ቀበሌዎች የተከሰተው
ለቴክኒክ ስህተቱ ይቅርታ እንጠይቃለን። በአማራ ክልል በ2015ና 16 መኸር ምርት የተከሰተውን ድርቅ ተከትሎ ከ1.5 ሚሊዮን በላይ ለሆኑ ተጎጂዎች የእርዳታ እህል እንደተሰራጨ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን አስታወቀ። ኮሚሽነር ዲያቆን ተስፋው ባታብል ዛሬ ረቡዕ ለአሜሪካ ድምፅ እንደተናገሩት ከፌዴራሉና ክልሉ መንግስት እንዲሁም ከለጋሽ ድርጅቶች ከተገኘው ድጋፍ 60% ያህሉን እንዳሰራጨ ገልጸዋል። ቀሪው 40% ድጋፍ በክልሉ ባለው ወቅታዊ የጸጥታ ችግር ምክንያት ማድረስ እንዳልተቻለ ገልጸው ተጎጂዎችን ለመታደግ ርብርብ እንዲደረግ ጥሪ አቅርበዋል። በሰሜን ጎንደር ዞን በጃና ሞራ ወረዳ ክልል በተባለ ቀበሌ የሚኖሩ አርሶ አደሮች በቂ ድጋፍ እንዳላገኙ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ክልል 9 ዞኖች ውስጥ በሚገኙ 425 ቀበሌዎች የተከሰተው ድርቅ ላስከተለው ረሃብ መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች ያደረጉት እርዳታ በየወረዳዎቹ እየተሰራጨ እንደሚገኝ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል በተለይ ለአሜሪካ ድምጽ ተናግረዋል።
ድርቁ በ9 ዞኖች፣ በ42 ወረዳዎች፣ በ425 ቀበሌዎች 1,846,895 የሚጠጉ ሰዎች እርዳታ እንደሚያስፈልጋቸው በግርድፉ ተለይቷል። ይህን መሰረት አድርጎ ደግሞ ስራ እየተሰራ ነው ያለው። የፌዴራል መንግስት የአስቸኳይ ጊዜ ምላሽ የሚባል አለ፣ በብር የሚመደብ እንዲሁም ደግሞ በምግብ እህል የሚመደብ ደግሞ የምግብ የዕለት እርዳታ አለ። በሁለቱም አጣምሮ ለ1.14 ሚሊዮን ለሚሆኑ ሰዎች ድጋፍ እየተደረገ ነው ያለው። እስካሁን የምግብ እህሉ 60% ደርሷል፣ ገብቶ ማለት ነው፣ ተሰራጭቷል። በእኛ በኩል ደግሞ እንደ ክልል ድጋፍ አድርገናል። ለ111,000 ሰዎች ከክልሉ መጠባበቂያ ከያዝ ነው ድጋፍ አድርገንላቸዋል። አንዱ የክልሉ መንግስት ወደ 430 ሚሊዮን ብር፣ ከሱ 100 ሚሊዮኑ ገብቶ በ100 ሚሊዮኑ በቆሎና ስንዴ እየገዛን እያቀረብን ነው። አሁን በቀጥታ ከማህበራት እየገዛን ማለት ነው። ሌሎች መንግስታዊ ያልሆኑ ድርጅቶችም እንደዚሁም ዋግ ላይ ሰፋ ብሎ ደቡብ ወሎና ሰሜን ጎንደርም በተወሰነ ወደ 205 ሚሊዮን የሚያወጣ ለእንስሳትም ለሰው ምግብ የሚሆን ድጋፍ ተደርጓል ማለት ነው። አሁንም ድጋፉ ቀጣይ እያሰባሰብን ያለ ነው። ማህበረሰቡ ማገዝ እንዲችል የተሻለው ማህበረሰብ ጭምር መንግስታዊ ያልሆኑ ድርጅቶች ትውልደ ኢትዮጵያውያን እስቲል ነው የኛ ስራ። እንግዲህ በጸጥታ ችግር ውስጥ ሆኖም አይቆምም፣ የሰብአዊ እርዳታ ስለሆነ ማለት ነው።
በድርቅ ከተጎዱ አካባቢዎች የሚጠቀሰው የሰሜን ጎንደር ዞን ጃና ሞራ ወረዳ የክልል ቀበሌ ነዋሪ እንደሆኑ የነገሩን የሶስት ልጆች አባት አርሶ አደር መዝን ምስጋናው ከወር በፊት ጀምሮ የእርዳታ እህል እየደረሳቸው እንደሚገኝ ገልጸው መጠኑ ግን አነስተኛ እንደሆነ አመልክተዋል።
እንዳታድሩ ብለው 5 ኪሎ 4 ኪሎ ግድም ነው የሰጡን። በየመት ሳምንትን በሶስት ሳምንት ነው መጥቶ የነበረ። ዝሮ በአንድ ነፍስ ይህን 5 ኪሎ ሰጡን። ሲያልቅ ደግሞ ሰሞኑን ደግሞ ተክተውልናል። ደማሁን ያችን ነው ይዛን ያለ ደስተኛውና የሰጠን 1 ወር አካባቢ ማለት። አሁን ደግሞ ሰሞኑን አንዱ ዝንጃ ደግሞ ትንሽ ልስጌና ትጨሰሰና ላይ አሁን
በቀን አንዴ ነው የምትመገቡት? በክልሉ በድርቅ ምክንያት ለተጎዱ ከ1.8 ሚሊዮን በላይ ተረጂዎች ከመንግስትና ከለጋሽ ድርጅቶች ከተሰበሰበው የእርዳታ እህል 60% ያህሉን ለማሰራጨት እንደተቻለ ኮሚሽነሩ ዲያቆን ተስፋው አስታውቀዋል። ቀሪውን 40% ድጋፍ ለማሰራጨት ግን ወቅታዊው የጸጥታ ሁኔታ እንቅፋት እንደፈጠረባቸው ኮሚሽነሩ ጠቅሰው ተጎጂዎቹን ለመታደግ ሁሉም አካላት እንዲረባረቡ ጥሪ አቅርበዋል።
በዋናነት አሁንኛ እንደ ችግር የምንጠቅሰው ጸጥታው ነው። ጸጥታው እንደ ልብ መንቀሳቀስ አልተቻለም። በሚፈለገው ልክ እስካሁን መጠናቀቅ ነበረበት ድጋፉ። እየቀረበ ያለው የምግብ እህል ግን በጸጥታው ችግር ምክንያት ተሟልቶ አልቀረበም። ዘግይቷን ጊዜ ወስዷን ብለን ነው የገመገምነው። አሁንም ሰው ባለሙያውም አመራሩም ሰውም ድሃውም ተንቀሳቅሶ ለመስራት እኛም ተንቀሳቅሰን ለማጥናት ድጋፍ ለማድረግም ምቹ ሁኔታ የለም። ስለዚህ እኔ ጥሪ የማቀርበው ምንድን ነው፣ ሰብአዊ ድጋፍ በየትኛውም መንገድ መቋረጥ የለበትም። በየትኛውም መንገድ ሰብአዊ ድጋፍ መደናቀፍ የለበትም።
በጃና ሞራ ወረዳ የክልል ቀበሌ ነዋሪና የአራት ልጆች አባት እንደሆኑ የተናገሩት ቄስ ጌታቸው ብርሃን መንግስት ከአመት እስከ አመት ሙሉ ድጋፍ ካላደረገላቸው በቀር የከፋ ችግር ውስጥ እንደሚገቡ ስጋታቸውን አመልክተዋል።
5 ኪሎም 4 ኪሎም እያለ ደርሷል። በቂ አይደለም እንጂ ይመጣል። 1 ወር ዘግይቶን ምህሮም ይመጣል። በዚህ አመት ያው መንግስት እስከ አመት ደረጃ አመት ድጋፍ አላደረገልንም እኮ ምንም የሚባል ነገር የለም። በቃ ዝናቡ ቀድሞ ሚያዝያ ገብቶ ነበር፣ ግንቦትና በሬ ገብቶ ነበር። እዛ ተዘራ፣ በጋው እንደተዘራ ቀረ። ምንም ነገር ብታይ አልታየም፣ አልታየም። በቃ ጭራሽ ምን ማለት ነው? ስለዚህ መንግስት አመታዊ ድጋፍ ካላደረገ አስቸጋሪ ነው የሚሆነው።
ትላንት ማክሰኞ በወቅታዊ ጉዳዮች ላይ ከክልላዊው የአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው የክልሉ ሰላም ከሞላ ጎደል እየተሻሻለ እንደሆነ መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ነው።
በቀጣዩ ዘገባ ወደ ማዕከላዊ ኢትዮጵያ እንዘልቃለን። በማዕከላዊ ኢትዮጵያ ክልል ወርቂጤ ከተማ በጉራጌና በቀቤና ብሔረሰቦች መካከል ከሳምንት በፊት የተፈጠረው ግጭት እንደቀጠለ የጠቀሱት ነዋሪዎች ማንነትን የለየ ጥቃት እየተፈጸመ እንደሆነ ተናግረዋል። በከተማው ከፍተኛ የደህንነት ስጋት አለ ሲሉ ነዋሪዎቹ ፍርሃታቸውን ገልጸዋል። ጥቃቱ በተማሪዎችም ላይ እንደተፈጸመ ያረጋገጠው የዞኑ የጊዜያዊ ወታደራዊ እዝ የተቋረጠውን ትምህርት ለማስቀጠል ጥረት እያደረገ እንደሆነ አስታውቋል። ከጉራጌ ዞን ከወልቂጤ ከተማ አስተዳደርና ከቀቤና ልዩ ወረዳ የመንግስት ባለስልጣናት መረጃ ለማግኘት ያደረግነው ጥረት ስልካቸውን ስለማያነሱ ለዛሬ አልተሳካም። የሀገር ሽማግሌዎች ግን መንግስት የህግ የበላይነትን እንዲያስከብርና የጸጥታ ችግሩን በዘላቂነት እንዲፈታ ጠይቀዋል። በሁለቱ መካከል ባለፈው ወርሃ ጥቅምት በተፈጠረ ግጭት 4 ሰዎች እንደተገደሉና ከመቶ በላይ ሰዎች እንደቆሰሉ ዞኑ ለአሜሪካ ድምፅ የገለጸውን ጠቅሰን መዘገባችን ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በማዕከላዊ ኢትዮጵያ ክልል ወልቂጤ ከተማ በጉራጌና በቀቤና ብሔረሰቦች መካከል ባለፈው ጥቅምት 2 ቀን 2016 ዓ.ም በከተማው የተነሳው ግጭት እንደቀጠለ መሆኑን የደህንነት ስጋት ስላደረባቸው ማንነታቸው እንዲጠቀስ ያልፈለጉም የጉራጌ ብሔረሰብ ተወላጅና የከተማው ነዋሪ ለአሜሪካ ድምፅ ተናግሯል።
ያው መኪናዎች አሁን ማታም ትናንትናም ከትላንት ወዲያም ሰሞኑ ውይይት ላይ እያለንም በተለይ የመኪና መስመር አለ። በስልክ ደውሎ እናቃጥላለን ብር ካላመጣችሁ የሚልም አለ። የጋንግስተር ቡድን አለ ይሄ ቢሆን ይሄ ነው የምትለው እንደ መፍትሄ የሚቀርብ ነገር የለም።
ስርዓትና ህግ ካልተከበረ የከተማው የሰላም ሁኔታ አሳሳቢ እንደሚሆን ያመለከቱት እኚሁ አስተያየት ሰጪም መንግስት ፖለቲካዊ መፍትሄ ማበጀት አለበት ሲሉ ጠይቀዋል።
ይህ ችግር ሊፈታ የሚችለው በምን እንደሆነ ያውቀዋል። መንስኤው፣ ጠባጫሪው፣ ግቡ ምን እንደሆነ ስለሚያውቀው መንግስት መፍትሄ መፍጠር ያለበት መንግስት ነው። የወሰን ጉዳይ ነው። የህግ የጣልቃ ገብነት ጉዳይ ነው። ይህን የህግ ጣልቃ ገብነት ማስቆም አለበት መንግስት ወስኖ ማለት ነው።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ጠየቁን የቀበና ብሔረሰብ ተወላጅና የወልቂጤ ከተማ ነዋሪ አስተያየታቸውን ሲሰጡም ህጻናትና አረጋውያንን ሳይለይ ማንነት ተኮር ሲሉ የገለጹት ጥቃት እንደሚፈጸም ተናግሯል። ይኸው ማንነት ተኮር ያሉት ጥቃት እስርንም እንደሚያካት ጠቁሟል።
አሁን አመራር የተባለ አገር ጠባቂ የተባለ ሁሉም በአንድ ወገን ወግኖ ነው እየተሰራ ያለ። አሁን እኔ እንደራሴ በጣም ስጋት ላይ ነው።
በወልቂጤ ከተማ የአበር ውስጥ አጠቃላይ ሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪ የነበረው ልጃቸው ሁለት ጊዜ ጥቃት ደርሶበት ሕክምና እየተከታተለ እንደሆነ የተናገሩት እኚሁ አስተያየት ሰጪም የአንድ ወገን የበላይነት መኖሩና አድሏዊ አሰራሮች እንደተበራከቱ አስረድተዋል። ይህም ሁኔታና አሰራር በከተማው የቀጠለውን የጸጥታ ችግር ለማስቆም አደጋች እንደሚያደርገውም አስተያየት ሰጪው አመልክተዋል።
ትላንትና የተፈቱት መሳሪያ ይዞ የተፈቱት ሰዎች ከእስር ቤት እንደወጡ አንዱን ወጣት ከባጃጅ ውስጥ ጎትተው አውጥተው ክፉኛ መቱት። ያ ወጣት ዛሬ ጤና ጣቢያ አደረሱት። ከጤና ጣቢያ ወደ ሆስፒታል ወደ ወሊሶ ተልከዋል።
ከጉራጌ ዞን ከወልቂጤ ከተማ አስተዳደርና ከቀበና ልዩ ወረዳ የመንግስት ባለስልጣናት መረጃ ለማግኘት ያደረግነው ጥረት ስልካቸውን ስለማያነሱም ለዛሬ አልተሳካም። በወልቂጤ ከተማና አካባቢው የቀጠለው ግጭት ባለፈው ዓመት ነሐሴ 13 ቀን ማዕከላዊ ኢትዮጵያ የተሰኘ አዲስ ክልል መዋቀሩን ተከትሎም በጉራጌ ዞን ስር ውስጥ የነበረው ቀበና ወረዳም በልዩ ወረዳ እንዲደራጅ በመወሰኑም ከማዕከሉ ባለቤትነትና ከወልቂጤ ከተማ አስተዳደራዊ ወሰን ጋራም በተያያዘም የተፈጠረ ውዝግብ እንደሆነ ተገልጿል። የዞኑ አስተዳደር ኃላፊ አቶ ኤልያስ ሽበርጋ ከዚህ በፊት ለአሜሪካ ድምፅ በሰጡት ቃል በግጭቱ አንድ የፌዴራል ፖሊስ አባልን ጨምሮ አራት ሰዎች እንደተገደሉ አረጋግጠው ከ130 በላይ የከተማው ነዋሪዎች ደግሞ እንደቆሰሉ ተናግሮ ነበር። በሌላ በኩል በወልቂጤ ከተማ የተፈጠረው የጸጥታ ችግር በዘላቂነት ሊፈታ የሚችለው የህግ የበላይነትን በማስከበር ነው ሲሉ የሀገር ሽማግሌ አቶ እድሪስ መሐመድ ተናግሯል። ይህም የመንግስት ድርሻ በመሆኑም ሳይውል ሳያድር ኃላፊነት እንዲወጣ አቶ እድሪስ ጠይቀዋል።
ከሽማግሌ እውቀት የማይፈታው ነገር ይኖራል ብዬ አልልም። በእኔም በኩል ግን አሁን ያለው ነገር ምን መሰለህ፣ ይሄ መጀመሪያ ከህግ የበላይነት ጋር ያለው ነገር፣ ህግን ከማስከበር ያለው ነገር፣ የመንግስት ስራ መንግስት ራሱ መንግስት መስራት ያለበትን ስራ ከመስራት ጋር ያለው ክፍተት፣ ህይወት ጠፍቷል፣ ንብረት ወድሟል። እነዚህን ነገሮች ቀጣይ በሽምግልና እንደ ማየት ይቻላል። ሁለለም ሽማግሌዎች አሉ፣ ጥሩ እውቀት ያላቸው ሽማግሌዎች አሉ። ይህንን ያቅታቸዋል ብዬ አለንም። ግን ቀደም ብሎ መጀመሪያ ህግ መኖሩ ማንም ሰው ሽማግሌም ሊሆን ወጣትም ሊሆን ማንኛውም ሰው መጀመሪያ ህግ መኖሩን ማወቅ አለበት። የህግ የበላይነቱን ማመን አለበት። በጉልበት ሊያደርገው እንደማይችል የትኛውም ሀብት ማለት ነው ማንኛውም አካል ያንን ነገር በጉልበት አካካዋለሁ ብሎ ማለት እንደማይችል ይሄንን ሊያረጋግጥ የሚችል የህግ የበላይነት መኖርና ያንን ማመን ያስፈልጋል።
በወልቂጤ ከተማ ማንነት ተኮር ጥቃት ተፈጽሟል መባሉን አቶ እድሪስ መሐመድ ተገቢነት የሌለውና ለዘመናት አብረው የኖሩ ማህበረሰቦችን የሚያራርቅ ነው ሲሉ እንደማይቀበሉት ጠቅሰው ይተቻሉም።
ማንነትን ለይቶ የሚደረግ ጥቃት በመሰረቱ ጉራጌ አካባቢ እጅጋ፣ ቀቤና፣ ጉራጌ ተብሎ በሁለቱ መሀል ያለ ግጭት ተብሎ ሲባል ራሱ በጣም አሳፋሪ ነገር። ምክንያቱም ይህን ጉዳይ የፈጠረው አካል ማን ነው ነው የፈጠረውና ይህንን ነገር የሰሩት አካላቶች ተለይቶ እነዛ ላይ እርምጃ መውሰድ አቅቶ እንጂ ይሄ ህዝብ እኮ ለረጅም ዓመት አብሮ ይኖር ነው። በጋራ ተዋልዶ አብሮ የሚኖር ህዝብ ነው።
በተያያዘም በወልቂጤ ከተማ ውስጥ ባለው የባለቤትነት ውዝግብ በአበር ውስጥ አጠቃላይ ሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪዎችም ላይ ጥቃት መፈጸሙን ያረጋገጠው የዞኑ ጊዜያዊ ወታደራዊ እዝ በግጭቱ የተቋረጠውን ትምህርት ለማስቀጠል ጥረት እያደረገ እንደሆነም የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ወደ ውጪ ዘገባዎች ስናልፍ ሞምባሳን ከመዲናዋ ናይሮቢ የሚያገናኘውን የባቡር መንገድ ለመገንባት ኬንያ ከቻይና የወሰደችውን ብድር ለመክፈል ከብዷታል። የአገሪቱ ፕሬዚደንት ዊልያም ሩቶ ግን ሌሎች ተጀምረው የቀሩ ፕሮጀክቶችን ለማጠናቀቅ በሚል ከቻይና $1 ቢሊዮን ተጨማሪ ብድር ጠይቀዋል። የቪኦኤው ኬኔዲ ዋንዴራ ከናይሮቢ የላከው ዘገባ ነው፣ እንደሚከተለው ይቀርባል።
የቀድሞው ፕሬዚደንት ኡሁሩ ኬንያታ ከቻይና ብድር በመውሰዳቸው ሲተቹ የነበሩት የወቅቱ ፕሬዚደንት ዊልያም ሩቶ አሁን አቋማቸውን የቀየሩ ይመስላል። ለሀገሪቱ በርካታ የልማት ፕሮጀክቶች ብድር ፍለጋ ላይ ናቸው። የቻይና መንግስት ከዚህ በፊት የነበረውን ብድር ለመክፈል ተጨማሪ ጊዜ እንዲሰጣቸውና ሌላ 1 ቢሊዮን ዶላርም እንዲያበድራቸው እንደሚጠይቅ የሩቶ መንግስት በዚህ ወር መጀመሪያ ላይ አስታውቋል። አዲሱ ብድር ተጀምረው የቀሩ የመንገድ ስራዎችን ለማጠናቀቅ ክፍያ ባለመፈጸሙ ምክንያት ስራቸውን አቋርጠው ለነበሩ ተቋራጮች ክፍያ ለመፈጸም የተጀመሩ የባቡር መንገዶችንም ለማጠናቀቅ እንደሚውል ተገልጿል። ይህ ምጃም ሩቶ ከሁለት ወር በፊት አገሪቱ ብድር መውሰድ እንደምታቆም ከተናገሩት ንግግር ጋር የሚቃረን ሆኖ ተገኝተዋል።
ቱሊኩዋ ፓሃሊ አታሪሳና
We were in a very bad position. We had a lot of debt.
ጥሩ ሁኔታ ውስጥ አልነበርንም። ብዙ ዕዳ ነበረብን። ችግሩን ለመፍታት የመፍትሄ ዕቅድ አልነበረንም። ለነግርህ የምፈልገው የኬንያ ሪፐብሊክ ኢኮኖሚን አረጋግተናል። ሁለተኛ ብድር እንደማንወስድ አረጋግጠናል።
ከዓለም ባንክ ቀጥሎ ቻይና ለኬንያ ትልቁ አበዳሪ ነች። በኡሁሩ ኬንያታ ፕሬዝዳንትነት ዘመን ኬንያ 8 ቢሊዮን ዶላር ብድር ወስዳለች። ይህም 480 ኪሎ ሜትር የሚረዝመውንና ከወደብ ከተማዋ ሞምባሳ እስከ መዲናዋ ናይሮቢ የሚደርሰውን የባቡር መንገድ የመጀመሪያ ደረጃ ግንባታ ለማከናወንና አንድ ሌላ አውራ ጎዳና ለመገንባት የተወሰደ ብድር ነው። ኬንያታ ለአስር ዓመታት ፕሬዚደንት በሆኑበት ዘመን 10,000 ኪሎ ሜትር የሚረዝም መንገድ ለመገንባትና ጥገናም ለማድረግ 8 ቢሊዮን ዶላር ወጪ ተደርጓል። አገሪቱ ከዚህ በፊት ያለባትን ዕዳን እንዲሁም አዲሱን ብድር ለመክፈል የሩቶ መንግስት የሥራ ቅጥርን ለማስፋፋትና ታክስን ለመጨመር አቅዷል። እንደ ቻርለስ ካሳሪ ያሉ የኢኮኖሚ ባለሙያዎች እንደሚሉት ግን ይህ አካሄድ የማይሰራ ብቻ ሳይሆን አደገኛም ነው።
As a developed nation, it's a bad situation we are in right now.
እንደ አንድ ያደገ አገር አሁን ያለነው መጥፎ ሁኔታ ውስጥ ነው። ምክንያቱም ተጨማሪ የምትበደር ከሆነ ሌሎች ፍላጎቶቻችንን ለማሟላት የሚኖርን ትንሽ ነው ማለት ነው። አንድ መንግስት እንደገና እንዲመለከተው የምሻው የታክስ ጉዳይ ነው። ከዚህ በፊት እንዳየነው ኬንያውያንን ተጨማሪ ታክስ የምትጨምር ከሆነ የምታገኘው ገቢ አያድግም። ምክንያቱም ኬንያውያን ታክስ ላለመክፈል ይጥራሉ። እነዚህን ሁለቱን ማጣጣም አለብን።
ከመንግስት የተገኘው መረጃ እንደሚያሳየው ኬንያ ከምትሰበስበው ገቢ ግማሹን ለዕዳ ክፍያ ታውላለች። ይህም ለዓለም አቀፉ የልማት ማህበር፣ ለአፍሪካ ልማት ባንክ፣ ለዓለም አቀፉ የገንዘብ ድርጅት፣ ለቻይናና ጃፓን ዕዳ መክፈያ እንደሚውል ታውቋል።
በመከታተል ላይ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ስርጭታችን በተጨማሪም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይገኛል። አሁን የመጀመሪያውን ግማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ክፍለ ጊዜ ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር ይሆናል። የኢትዮጵያ ሀገራዊ ምክክር አካታችና አሳታፊን ቢሆን የህዳጣንና የሁሉንም ማህበረሰቦች ፍላጎትና ስጋት ከግምት ማስገባት እንደሚጠበቅበት በአንድ መድረክ ላይ የቀረቡ ጥናቶች ጠቆሙ። በአገሪቱ ከሚታየው ብዝሃነት አኳያ ሁሉንም ለማካተት ቢከብድም ልዩ ልዩ ዘዴዎችን መጠቀም እንደሚገባም ጥናቶቹ አመላክተዋል። የሀገራዊ ምክክር ኮሚሽኑ በበኩሉ እስካሁን የተጓዘበት መንገድ ትክክለኛ እንደሆነ ይሞግታል። መለስካቸው አምሃ ዝርዝሩን ይዘዋል።
የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤትና የደህንነት ጥናት ተቋም በአንድ ላይ ባዘጋጁት መድረክ ሀገራዊ ምክክሩ በኢትዮጵያ የሚገኙ ህዳጣን ማህበረሰቦችን ፍላጎትና ስጋት ከተመን ያስገባ እንዲሆን ምን መሰራት እንዳለበት የተለያዩ ተመራማሪዎች የጥናት ውጤታቸውን አቅርበዋል። በቀረቡት የጥናት ወረቀቶች አጥኚዎቹ ከአካል ጉዳት፣ ከሃይማኖት፣ ከሙያ፣ ከብሔርና ከጾታ አንጻር በተለያየ ሁኔታና ጊዜ ማኅበረሰቦች እንዴት ህዳጣን እንደሚሆኑ፣ በደልና መገለል እንደሚደርስባቸው ተንትነዋል። ሀገራዊ ምክክሩ የእነዚህን ማኅበረሰቦች ፍላጎት ያካተተና ተሳትፏቸውንም ያረጋገጠ መሆን እንደሚገባም አመላክተዋል። ፕሮፌሰር ገብርኤል ይንቴሶ በሀገሪቱ ከሚስተዋሉት የተለያዩ ማንነቶች አንጻር የሚታየውን ብዝሃነት ሙሉ በሙሉ ለማካተት ይቻላል ወይ ለሚለው ጥያቄ ምላሽ ሰጥተዋል።
እኔ ማነሳቸው ነው፣ ሌሎችንም የሚያነሷቸውን በዚች የብሔራዊ ምክክር ማካተት ይቻላል ወይ የሚል ጥያቄ ካነሳህልኝ ቀላል አይደለም ከባድ ነው የሚል መልስ ነው የሚሰጠው። ይሄ የሚታናገረው ሰው በሰፋ ቁጥር ባሁን የኢትዮጵያ ተጨባጭ ሁኔታ ብሶት ይዞ የሚመጣው ሰው እየበዛ ይሄድና መጨረሻ ላይ ተበትኖ መሰብሰብ እንኳን የማይቻልበት ደረጃ ላይ ሊደርስ ይችላል። አይደለም ጊዜ ችግር የለም፣ የገንዘብ ችግር የለም፣ የሰው ኃይልም የሀብት ችግር የለም። እንግባበት ከተባለም በአጭር ጊዜ የሚደርስ አይደለም። ምናልባት በርካታ ዓመታት ወራት አይደለም ዓመታት ሊፈጅ ይችል ይሆናል። አንዳንድ ነገሮች እንደዛ እየወሰደባቸው እንደሆነ ስለማቅ ነው።
አክለውም ይህ ግን የማይፈታ ችግር አይደለም ይላሉ። መገናኛ ብዙሃን በዚህ ረገድ ትልቅ ድርሻ ሊኖራቸው እንደሚችልና ብዙ የማካተትና የማሳተፍ ችግሮችን ሊፈቱ እንደሚችሉ ይጠቁማሉ። ሀገራዊ የምክክር ኮሚሽኑ ከየወረዳውና ከዚያ በላይ ባሉ መዋቅሮች የሕዝቡን ተሳትፎ ለማካተት እያከናወነ የሚገኘውን ስራም አመስግነዋል። ተጨማሪ ስራም ያስፈልጋል ይላሉ።
ሌላው እንትን ፓብሊክ ሰርቬይ አይነት ነገር ጥናት ነገር ናሽናል ላሉ አሁን እየሰራ ያለ በጎን አንዳንድ መረጃዎችን ቢሰበስብ ግብዓት ይሆነዋል። በኋላ እነዚህን ሰዎች ሰብስቦ በሚያናግርበት ጊዜ እንደ ኢንፑት ያስቀምጥላቸዋል። ቅድም አሁን ሆን ብዬ ነው ይህን የጋራ እሴት የሚባሉ ነገሮች ላይ ለምን አናተኩር? እነዚህን አሁን ተለቃቅሞ ቢመጡ ሰዎችን አፋጠህ ልዩነታቸውና ብሶታቸውን ብቻ እንዲያውሩ ከምታደርግ መልካም ነገሮችንም እንዲነጋገሩ ብታደርግ ቀራረቡ ላይ ብዙ መስራት ይቻላል። እና እንደነዚህ ሌሎች አገሮችም በነገራችን ላይ ይህን ያደርጋሉ። ሰርቬይ ያደርጋሉ፣ ፐብሊክ ሰርቬይ ያደርጋሉ፣ ቪው ይሰበስባሉ፣ በቴሌቪዥን በሬዲዮ ምናምን አስተያየት ይሰበስባሉ፣ ኢንኮርፖሬት ያደርጋሉ ሂደት ውስጥ ማለት ነው። እና የማሳተፊያው መንገድ ብዙ ነው ለማለት ፈልጌ ነው።
ለዘመናት ከማህበረሰቡ ተገልለው ተንቀውና ተዋርደው በመላ ኢትዮጵያ ስለሚኖሩ የእደ ጥበብ ባለሙያዎች ጥናት ያቀረቡት ደግሞ ከአዲስ አበባ ዩኒቨርሲቲ ዶክተር አሉላ ፓንክረስት ናቸው። ሀገራዊ ምክክሩ እነዚህን የማህበረሰብ ክፍሎችም ማካተትና ማሳተፍ እንዳለበት ተናግረዋል።
እንግዲህ እነሱ በተለያየ አንጻር ነው ማህበረሰቡ የሚገለሉት። በፖለቲካም አመራር ውስጥ ብዙ ጊዜ አይገኙም። በኢኮኖሚም የሚሰሯቸው ስራዎች ይናቃሉ። እንደዚሁም ምርቶቻቸው በጣም በአናሳ ዋጋ ነው መሸጥ ያለባቸው። እንደዚሁም ከማህበረሰብ ተገለው ከሌላው ማህበረሰብ ጋር መጋባት፣ አብሮ መብላት፣ አብሮ መስራት፣ በማህበር አንድ ላይ መሆን ስለማይፈቀድላቸው መብታቸው እንዲጠበቅላቸው እርምጃዎች ተወስደው እነሱም በሀገራዊ ምክክር ውስጥ የእነሱም አስተሳሰብ እንደ ማንኛውም ኢትዮጵያዊ ተጠብቆ የእነሱንም አስተያየት መጠየቅ ብዙ ጊዜ ውስጥ ስብሰባዎች ውስጥ ስለማይሳተፉ ወይ ደግሞ በስብሰባ አመራር ውስጥ ስለሌሉ የእነሱ ሀሳብ ለመግለጽ ስለማይደፍሩ የዚህ ሀገራዊ ምክክር እነሱንም የሚያሳትፍበትን መንገዶች መፈለግ ያለበት።
በመድረኩ ከቀረቡት ጥናቶችና ከተካሄደው ውይይት ብዙዎቹ ተገንዝበናል ካሏቸው ቁም ነገሮች አንዱ በአንድ ህብረተሰብ የተለያዩ መብቶችን ለማጣትና ለመገለል ወይንም በደል ለመቀበል በግድ በቁጥር ማለት እንደማያስፈልግ ነው። ሴቶች በቁጥራቸው ብዙ ቢሆንም በተለያዩ ምክንያቶች የሚደርሱባቸው ጭቆናዎች ህዳጣን ያደርጋቸዋል ለሚሉት ደግሞ በኮተቤ የትምህርት ዩኒቨርሲቲ መምህር መሰረት ተጫኔ ናቸው።
ሴቶችን ወደ ናሽናል ዲያሎግ ማስገባቱ ወይም ወደ ምክክር ኮሚሽን ማስገባቱ በዚች ሀገር ውስጥ ልናመጣ ለምንፈልገው ዘላቂ የሆነ ሰላም የግጭት አፈታት ሂደት እጅግ በጣም ጉልህ አስተዋጽኦ አለው። ምክንያቱም የሴቶች በተፈጥሯቸው የሚሆን በማህበራዊ ባህሪያቸው ምክንያት የሚያነሷቸው የተለያዩ ጥያቄዎች አሉ። ሴቶች ያሏቸው የፖለቲካ እይታ አለ። ይህንን እይታ በናሽናል ዲያሎግ አካሄድ ውስጥ ሂደት ውስጥ ባስገባን ቁጥር የተሻለ ህዝባዊነት ያለው የተሻለ ዲሞክራሲን የተላበሰ የተሻለ አካታች የሆነ ማካተት ብቻ ሳይሆን በማካተቱ የሚመጡ ፋይዳዎች ለሌሎች የእኩልነት ጥያቄዎች ምላሽ ሊሆኑ የሚችሉ ነገሮችን ለማሳካት በቀላሉ መንገድ ይከፍትልናል ብዬ አስባለሁ እና እጅግ በጣም ጉልህ ሚና አለው። ለምክንያቱም አብዛኛው የማህበረሰብ ክፍል ሴት ነው። በቁጥር ስናየው ኢትዮጵያ ውስጥ 58.9 ሚሊዮኑ ኢትዮጵያውያን ሴቶች ናቸው። ስለዚህ የእነዚህን ፍላጎት የእነዚህን ሴቶች የፖለቲካ እይታ ማናስገባ ከሆነ ያው የሚታይ ነገር የለም የሚለውን ነገር መውሰድ ይቻላል።
የቀረቡት ጥናቶች በየራሳቸው በህብረተሰቡ ውስጥ የሚታዩትን የተለያዩ ፍላጎቶችን የሚያመለክቱና ጥቅሞችንም ለማስጠበቅ ያለውን ትግል የጠቆሙ እንደሆኑ በብዙዎች ዘንድ ተቀባይነትን ያገኘ ይመስላል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላክ ወልደማርያም ሀሳብም ከዚህ ይራቅ አይደለም።
ያረጋገጠልኝ የኢትዮጵያ ሀገራዊ ምክክር ኮሚሽን የአሰራር ስርዓት ብሎ የዘረጋውን ስነዘዴ ትክክለኛነት ያረጋገጠ ነው። ጥናቶቹ በሙሉ ያረጋገጡት የሄድንበት መንገድ እስካሁን የዘረጋነው መንገድ ደግሞም እየተገበርነው ያለው አካሄድ ትክክል መሆኑን የሚያሳይ ነው። ምክንያቱም እነዚህ አሁን የተጠቀሱት በሙሉ በዚህ ሂደት ውስጥ ተሳታፊዎች ተደርገዋል፣ እየተደረጉም ነው፣ ወደፊትም ይደረጋሉ። አሁን ባልደረስንባቸው አካባቢዎች እነዚህ ማይኖሪቲስ እየተባሉ የተጠሩት ክፍሎች በአግባቡ በተሳታፊነትም በውክልናም እንዲመጡ ይደረጋል። ወደፊት በሄድንባቸው አካባቢዎች ኦልሬዲ ተሳታፊዎች ሆነዋል፣ ወኪሎቻቸውን መርጠዋል፣ ወደፊት በምክክሩም የሚሳተፉ ይሆናሉ። ባልሄድንባቸውም አካባቢዎች ይሄው ተመሳሳይ ሂደት ይቀጥላል ማለት ነው።
ኮሚሽነር መላኩ አክለውም የዚህ ሀገራዊ ምክክር ዋና ተልእኮ ነው ያሉትንም ተናግረዋል።
እስከ ዛሬ ድረስ የተወሰኑ ሰዎች በዚች ሀገር እየወሰኑ የመጡበት ሁኔታ ነው ያለው። የተወሰነ ቡድን የተወሰኑ ሰዎች ነበሩ ኢትዮጵያን ላይ ኢምፖዝ የሚያደርጉት ሀሳባቸውን የተወሰኑ። አሁን ግን ሁሉም ይሳተፍ ነው። አገሩ የተወሰኑ ሰዎች አይደለችም፣ አገሩ የመላው ዜጎች ናት። ዜጎች ሊሳተፉ ይገባል፣ ሴ ሊኖራቸው ይገባል፣ ሀሳባቸውን ሊያንጸባርቁ ይገባል። የእነሱም ሀገር ናት። በጦርነት ጊዜ ብቻ አይደለም የባለ ሀገሩን ሰው መፈለግ ያለብን፣ ለጦርነት ብቻ አይደለም እናወጣ ማለት ያለብን። በሀገሩም ጉዳይ በመጻኢ እድሉም ላይ ሊወስን ይገባዋል። ለየት የሚያደርገው ይሄ ነው።
በቀረቡት ጥናቶች ላይ አጠቃላይ ውይይት ከመደረጉም ባሻገር አንዳንድ ጥያቄዎች ከተሳታፊዎች ለጥናት አቅራቢዎቹ ተሰንዝረው ምላሽ ተሰጥቶባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የረቡዕ ምሽት መሰናዷችን ሁለተኛው ክፍል እንደቀጠለ ነው። ቀጣዩ ቅንብራችን ሴቶችና ቤተሰብን የሚመለከት ነው። በሰሜን ኢትዮጵያ ለሁለት ዓመታት ያህል የተካሄደው ጦርነት ለሴቶች አስገድዶ መደፈርና ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። ጦርነቱ በፈጠረው ማኅበራዊ ቀውስ በአፋር ክልል የሕፃናት ሴቶችና ልጃገረዶች ጋብቻ በከፍተኛ ቁጥር እንደጨመረ በመብቶችና ዲሞክራሲ እድገት ማዕከል በኢትዮጵያ ካርድ የተሰኘው ተቋም የተሠራ ጥናት አመልክቷል። የጥናቱን ይዘትና በክልሉ የሕፃናት ሴቶችን ጋብቻ አስመልክቶ ጥናቱን ያከናወነችው ወጣት የሕግ ባለሙያ ኩልሱም ማኑርና በአፋር የሴቶችና ማኅበራዊ ጉዳይ ቢሮ የተመድ ቴክኒካል ቡድን ባልደረባ ወይዘሮ ሰዓዳ መሐመድ ከአሜሪካ ድምፅ ጋር ቆይታ አድርገዋል። የኤደን ገረመው ዝግጅት ነው።
ሕፃናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የሕፃናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የሕግ ባለሙያዋ ኩልሱም ማኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ፣ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ የእድገት ማዕከል የውርድበት ፌሎሺፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበር ነው አሁን 90 ነን። ብዙ የነበር ነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮችን የተቻለውን ያክል እየሰራ ነው። ያው ብዙ ምክንያትም የለውም ሳለቤት አሳያ ማለት ነው። እና አሁን እኔ ራሱ በአይን ያየሁት አሁን ራሱ ወደ አምስት ቦታዎች ምሬ የመጣሁት እና በቃ ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልቅ ነው ያየሁት ማለት ነው። አለትም ለረንድ ሲባል የደርሰርነት ችግር እዛ ምክንያት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ በሙሉ የወደመባቸው ቦታዎች አሉ። እዛ ምክንያት ልጆች ከትምህርት ቤት ገበታቸው ውጭ ይመጣሉ።
ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከ20ና ከ25 ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢ ስትባይ እምቢ ብትባይ እምቢ ብትይስ? እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ ረግሙን አለ። እሺ ቢረግማችሁስ ምን ታደርጋላችሁ? ረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በረና እንዴ እኔ እኮ 25 ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው፣ እነዚህ ህጻናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያለገባሹ ግን ዱዓ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁ። ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው አሁን እናንተ መግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል እሷ አይ እኔ እንዳንቺ ትምህርትን ጨርሽኝ ነው ከዛ በኋላ ነው የማገባው የሚል መልስ ሰጠችኝ። እና በጣም ነበረ ሾክ ያደረገችኝ። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ ብዬ አስቤያለሁኝ። እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ሴት ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው። ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖችም ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጎርጎሮሳውያኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህጻናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህጻናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህጻናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
አሜሪካና ህዝቧ ቀጣዩ ዝግጅታችን ነው። ሶስት የአሜሪካ ግዛቶች ስራቸውን ከቤት ሆነው በሚሰሩ ሰራተኞች ብዛት ቀዳሚዎች ናቸው መባሉን ይመለከታል። በየሳምንቱ ለተወሰኑ ቀናት ከቤት ሆኖ መስራት እየተለመደ የመጣ አሰራር ይመስላል። በዚህ ጉዳይ ላይ ዶራ ማኳር ያዘጋጀችውን ዘገባ ስመኝሽ የቆየት አቀርበዋለች።
ገዳይ የሆነውና ፌንትነል የተሰኘው መድኃኒት በአየር መንገዶች ጭነት ውስጥ በድንበር እንዲሁም በፖስታ ቤት በኩል ጭምር ሳይታወቅ ሊተላለፍ ይችላል። ባለፈው ሳምንት በሳን ፍራንሲስኮ በተካሄደው የእስያና ፓሲፊክ ሀገራት የኢኮኖሚ
ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣው
ገዳይ የሆነውና ፌንትነል የተሰኘው መድኃኒት በአየር መንገዶች ጭነት ውስጥ በድንበር እንዲሁም በፖስታ ቤት በኩል ጭምር ሳይታወቅ ሊተላለፍ ይችላል። ባለፈው ሳምንት በሳን ፍራንሲስኮ በተካሄደው የእስያና ፓሲፊክ ሀገራት የኢኮኖሚ ትብብር ጉባኤ
በአሜሪካ ከቢሮ ውጪ ሆነው ከርቀት በሚሰሩ ሰራተኞች ብዛት የኮሎራዶ ግዛት ቀዳሚውን ስፍራ ይይዛል። 37.3 በመቶ የሚሆኑ የግዛቱ ነዋሪዎች ቢያንስ አንድ ወይም ሁለት የስራ ቀናትን ከቤታቸው ሆነው ይሰራሉ። የሜሪላንድ 37% ነዋሪዎች፣ የማሳቹሴትስ 66.4% ነዋሪዎች፣ የኡታ 36% ነዋሪዎች እና የዋሽንግተን ግዛት 34.8% ነዋሪዎችም እንዲሁ ከርቀት የሚሰሩ በመሆናቸው ግዛቶቹ በከፍተኛ ብዛት ከርቀት የሚሰራባቸው ስፍራዎች መሆናቸውን ሴሌክት ሶፍትዌር የተሰኘ ድህረ ገጽ ያወጣው መረጃ አመልክቷል። በአብዛኛው እውቀት ላይ መሰረት ያደረጉ ስራዎች የሚሰሩባቸው መስሪያ ቤቶች በርካታ ቁጥር ያላቸው ሰራተኞቻቸው ከርቀት እንዲሰሩ የመፍቀድ እድላቸው ሰፊ መሆኑን ሚያሚ በሚገኘው የፍሎሪዳ ዓለም አቀፍ ዩኒቨርሲቲ መምህር የሆኑት ራቪ ጋጀንድራን ያስረዳሉ። በተለይ በመረጃ ቴክኖሎጂ፣ ፋይናንስ፣ ትንታኔና ሌሎች ተመሳሳይ ስራዎች በሚታወቁ ግዛቶች በርካታ ሰራተኞቻቸው ከርቀት ሲሰሩ ልንመለከት እንችላለን የሚሉት ጋጀንድራን ኮሎራዶ በብዛት መተግበሪያዎች የሚሰሩበት፣ ኡታህ እውቀትና ቴክኖሎጂን መሰረት ያደረገ ኢንዱስትሪ ለመፍጠር እየሞከረ ያለ፣ እንዲሁም ቨርጂኒያ፣ ኒውጀርሲ እና ሌሎች ተመሳሳይ አካባቢዎችም በአብዛኛው እውቀት ላይ መሰረት ያደረጉ ስራዎች የሚሰሩባቸው ናቸው ይላሉ። ጋጀንድራን እንደሚያስረዱት የዋሽንግተን ዲሲን ወጣ ያሉ አካባቢዎች የሚያካትቱት በሜሪላንድ ግዛት የሚኖሩ 37% ነዋሪዎች እና የቨርጂኒያ 32.1% ነዋሪዎችም ከፌዴራል መንግስት ጋር ተያይዞ በሚያተኩሩባቸው እውቀትን መሰረት ያደረጉ ስራዎች ምክንያት በርቀት ሰራተኞች ዝርዝር ላይ ከፍተኛ ስፍራ ይዘዋል። ካሊፎርኒያ ግዛት ግዙፉ የቴክኖሎጂ ማዕከል ሲሊከን ቫሊ የሚገኝበት ማዕከል ቢሆንም ከርቀት የሚሰሩ ሰራተኞቹ ብዛት ግን 29.9% በመሆኑ በመጀመሪያዎቹ 10 ግዛቶች ውስጥ አልተካተተም። እውቀትን መሰረት ያደረጉ ስራዎችን የሚሰሩ በርካታ ሰራተኞች አብዛኛውን ጊዜ ከትላልቅ ከተሞች ወጣ ባሉ አካባቢዎችና ዳርቻዎች ላይ ይኖራሉ የሚሉት ጋጀንድራን እንደ ካሊፎርኒያ ባሉ ግዛቶች የርቀት ሰራተኞቻቸው ብዛት 30% ሆኖ ቢመዘገብም እንደ ሳን ሆዜ እና ሳን ፍራንሲስኮ ባሉ ከተሞች ግን እስከ 60-70% ሊደርስ እንደሚችል ያመለክታሉ። በገጠራማዎቹ አካባቢዎች ደግሞ ይህ ቁጥር ከ30% ያነሰ ሊሆን ይችላል። በቴክኖሎጂ ዙሪያ የሚሰሩ እንደ መረጃ ቴክኖሎጂ እና የኮምፒውተር ፕሮግራም ቀማሪዎች የመሳሰሉ ሰራተኞች ከርቀት ሆኖ መስራትን በቀላሉ በመላመድ የመጀመሪያዎቹ ናቸው። ቀስ በቀስ ግን ዝርዝሩ ሰፋ የሚሉት ኒውዮርክ በሚገኘው ፖሊቴክኒክ ኢንስቲትዩት ውስጥ የማኔጅመንት መምህር የሆኑት ቲሞቲ ጎልደን ናቸው። በተለይ ከኮቪድ-19 ወረርሽኝ በኋላ ከቴክኖሎጂ ውጪ ያሉ ሌሎች የሥራ አይነቶችም በርቀት ሆኖ የሚሰራበትን ሂደት ቀስ በቀስ እየተላመዱ መጡ የሚሉት ጎልደን ያስተዳደር ስልኮችን የማስተናገድና መረጃዎችን የመሰነድ ሥራዎችን የሚሰሩ ሳይቀሩ ከቤት መስራትን እየተላመዱ እንደመጡ ያስረዳሉ።
ቀደም ሲል ለነበረ የቴክኒክ ችግር ይቅርታ እንጠይቃለን። ይህ የአሜሪካ ድምጽ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዓለም በሚሊዮኖች የሚቆጠሩ ሰዎችን ህይወት የቀጠፈና ከፍተኛ የምጣኔ ሀብት ውድመት ያስከተለውን ኮቪድ-19ን የመሳሰሉ ዓለም አቀፍ ወረርሽኞች የሚያስከትሉትን ጥልቅ አደጋ ጠንቅቆ ያውቃል ሲል ይንደረደራል። የሚቀጥለው ወረርሽኝ በሚል ርዕስ ላይ ትኩረት ያደረገው የዕለቱ ርዕሰ አንቀጽ የዓለምን ጤና አጠባበቅ አቅም ለማጎልበት ብቸኛው መንገድ በጋራ መቆም ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዓለም አቀፍ የጤና ጥበቃና ዲፕሎማሲያዊ ጉዳዮች ጉባኤ ላይ ሲናገሩ፣ በእርግጥም በጋራ ተባብረን በመስራታችን ዓለም እጅግ አጣዳፊ ደረጃ ላይ ደርሶ ከነበረው ከኮቪድ-19 ወረርሽኝ ይወጣ ዘንድ ያስቻለ ዓለም አቀፍ ምላሽ ለመምራት ችለናል ማለታቸውን አስታውሷል። ለቀጣዩ የጤና ስጋት ይበልጥ ዝግጁ ለመሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በቅርቡ በዓለም ጤና አጠባበቅና ዲፕሎማሲያዊ ጉዳዮች ላይ ትኩረት የሚያደርግ ቢሮ ስራ ማስጀመሩን ያወሳው ርዕሰ አንቀጽ አክሎም አዲሱ ቢሮ የዩናይትድ ስቴትስን የዲፕሎማሲ ግብና ግዙፍ ኃይል ለዚያ አጣዳፊ ተልእኮ ለመዋል ጠንክሮ ሲሰራ መቆየቱን አመልክቷል። ከዓመታት በፊት የኤችአይቪ ኤድስን ወረርሽኝ ለመዋጋት ከተወጠነውና ፔፕፋር በመባል ከሚታወቀው ፕሬዚዳንታዊው የአደጋ ጊዜ እቅድ ለምሳሌ የሚያህል ወረርሽኞችን እንዴት ውጤታማ በሆነ መንገድ መከታተልና ለመድረስ አስቸጋሪ በሆኑ አካባቢዎች ለሚገኙ ሰዎችም መድኃኒቶችን ማድረስ የሚቻልበትን የመሳሰሉ ሁኔታዎች አስመልክቶ የቀሰምናቸውን በርካታ ትምህርቶች በተግባር በመዋል ላይ ነን ሲሉ ብሊንከን የተናገሩትን ጠቅሷል። ብሊንከን አክለውም ኤችአይቪ ኤድስን በብቃት ለመከላከልና ከህመሙ ጋር የሚኖሩትንም ለመርዳት የፔፕፋርን ተደራሽነትም እያሰፋን ነው ብለዋል።
One of the ways we're doing this is by increasing our collaboration with regional bodies, like the African Centers for Disease Control and Prevention, the Pan American Health Organization, and helping build up regional manufacturing capabilities in countries, including Senegal and South Africa.
ይህንን እውን ከምናደርግባቸው መንገዶች አንዱ እንደ አፍሪቃ የበሽታ መቆጣጠሪያዎችና መከላከያ ማዕከል እንዲሁም የፓን አሜሪካን የጤና ድርጅት ከመሳሰሉት አህጉራዊ ተቋማት ጋር ያለንን ትብብር በማሳደግ እንደ ሴኔጋልና ደቡብ አፍሪቃ ያሉትን አገሮች ጨምሮ በአህጉር ደረጃ ያለው የሕክምና ግብዓቶችን የማምረት አቅም እንዲጎለበት ማገዝ ነው። ይህንን የምናደርገውም አገሮች የመመርመሪያና የወረርሽኝ መከላከያ መሳሪያዎችን በፍጥነት በማምረት በዚያው ፍጥነትም የማሰራጨት አቅማቸውን ከፍ በማድረግ ለውጭ አቅርቦት ተጋላጭነታቸው እንዲቀንስ ለማስቻል ነው።
ርዕሰ አንቀጹ በማያያዝም ዩናይትድ ስቴትስ የዓለም ባንክ ለወረርሽኞች መከላከያ ላቀደው በጀት ዓለም አቀፍ ድጋፍ እያሰባሰበች ስትሆን፣ ይህም በወደፊቱ የጤና ስጋቶች ላይ ለሚነጣጠረው ዓለም አቀፍ ምላሽ ይረዳል ሲሉ ብሊንከን የተናገሩትን አስታውሷል።
Already, the fund is undertaking vital work to build up regional disease surveillance networks, create early warning systems, and expand public health workforces around the world. Since the fund's launch a year ago, the United States has contributed $450 million.
ወጪ የተደረገውም ገንዘብ በአህጉርና በንዑስ አህጉራት ደረጃ የበሽታዎች መቆጣጠሪያ መረቦችን ለመገንባት፣ የቅድመ ማስጠንቀቂያ ስርዓቶችን ለመፍጠርና የህብረተሰብ ጤና አጠባበቅ ሰራተኞችን በዓለም ዙሪያ ለማሰማራት ወሳኝ የሆኑ ስራዎችን በማከናወን ላይ ይገኛል። በጀቱ ስራ ላይ መዋል ከጀመረበት ከአንድ ዓመት በፊት አንስቶ ዩናይትድ ስቴትስ እስካሁን ከተዋጣው አጠቃላይ መዋጮ ሩብ ያህሉን 450 ሚሊዮን ዶላር አበርክታለች። ተጨማሪ ድጋፍ ለማሰባሰብም ከአጋሮች ጋር መስራታችንን እንቀጥላለን።
ዩናይትድ ስቴትስ እንደ ዓለም ጤና ድርጅት ያሉ ተቋማትን በማዘመን ለዓለም አቀፍ የጤና አጠባበቅ እቅዷ የምታውለውን የመሠረተ ልማቷን በማጠናከር ላይ ትገኛለች ያለው የዕለቱ ርዕሰ አንቀጽ ለዚህ የሚያግዙ የተለያዩ ሐሳቦችና አመለካከቶችን ለማሰባሰብም አጋሮቿና ወዳጆቿን ማሳተፏን ትቀጥላለች ብሏል። ምክንያቱም የበለጠ ጤናማ፣ ከአደጋ የተጠበቀና ደህንነቱ የተረጋገጠ ዓለም ለመገንባት የምንችለው አብረን ከሰራን ብቻ ነው ሲሉ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የተናገሩትን ጠቅሶ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ዝግጅቱን ከስቱዲዮ ሲያቀናብርልን ያመሸው ንጉሴ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት። Thank you.